ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ታላቅ ድንቅና ዘላለማዊ የሆነ እግዚአብሔር አምላካችን በበረታች ክንዱ እኔንና እናንተን በእያለንበት ስፍራ እየመራና እየጠበቀ እነሆ ለዚህች ምሽት ደግሞ እንድንበቃ የእግዚአብሔር የእግዚአብሔር ምሕረት በስቶልናል። እግዚአብሔር ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር ደግሞ ከቃሉ ታምራትን እንድናይ በእውነት አስተማሪውን መንፈስ ቅዱስ ልኮ እንደሚናገረንን ያምናለሁ። አይደለም እንዴ? አዎ፣ እንዳመነው ደግሞ እንደሚሆንልን እኔም አምናለሁ። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። በዚህን ሰዓት ራዲዮናችሁን ከፍታችሁ በተለያየ አይነት ሁኔታ ውስጥ ሆናችሁ እኖ ከጌታ ማዕድ በረከቱን ለመቀበል የቀረባችሁትን ታላላቆችና ታናናሾች እግዚአብሔር በእውነት በድንቅ ሁኔታ ተገልጦ እንደሚገናኛችሁ የዘላለም ቃሉን የዘላለም ደግሞ መንፈሳዊ መናውንም ለኔም ለእናንተም እንደሚመግብ እኔ ባለሙሉ ተስፋ ነኝ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን እንቀጥላለን። እግዚአብሔር በሚኖረን ጊዜ ሁሉ ባርኮቱን ይስጠን እያልን እንደ ወትሮ ሁሉ ዝማሬ እንጋብዛችኋለን።
ውዴ የሳራን ስገሬዳነ የቆላማ አበባነ ደናግል ወደዱ አምላካቸው ተብለ ልትጠራ ተሯሯጡ ከኋላ በፍቅር ተነድፌ ታምም ያለሁና መንፈስ ይምላለኝ እኔን የሚያጽናና ዘቢብ ሀይራቀኝ እንኮይ ደግፈኝ ወይን ተበርትቶ ጨርሶ ያስክረኝ የቆላማ አበባነ ደናግል ወደዱ አምላካቸው ተብለ ልትጠራ ተሯሯጡ ከኋላ ወደ እኔ ሲመጣ እነሆ የውዴ ቃል በኮረብቶች አናት በተራሮች ሲዘል ብቅ ብቅ ብሎ ርግቡ አልፎን ከቁጥረ በኋላ አድርሰኝ ከግቡ ውዴ የሳሮን ጽጌረዳነ የቆላማ አበባነ።
ዛሬም እግዚአብሔር ሆይ አንተን እንታመናለን፣ ተስፋም እናደርጋለን። እግዚአብሔር አባታችንና አምላካችን ሆይ መታመኛችን የዘላለም መጽኛችን አንተ ሆነሃልና ክብር ለስሜ ይሁን። ኖ ጌታዬና አምላኬ ሆይ ቃልን ከጸባዖት እያንቆረቆርክ ለእኔም ለወገኖቼም ደግሞ የሚረባውን ነገር ስለምትናገረንና ስለምታስተምረን ፈቃድህንም ደግሞ ስለምታስታውቀን እንወድሃለን፣ እናከብርሃለን፣ እናመልካለን፣ እንገዛልሃለን። አቤቱ የአብርሃም የይስሐቅና ያዕቆብ አምላክ ዛሬም ደግሞ የኛ አምላክ በመካከላችን ስላለ እነሆ እግዚአብሔር ሆይ ታላላቅ የሆኑትን የመንግሥተ ሰማያትን ምስጢራት ሁሉ ገላልጠ ደግሞ በጌታ መንፈስ ቅዱስ ስለምትናገረንና ስለምታስተምረን እንወድሃለን። እንደ ሰማነው እንደ ተማርነው ደግሞ አንተን እያከበርን ለአንተም ደግሞ እግዚአብሔር ሆይ ቅን አገልጋዮች እየሆንን ማለፍ የምንችልበትን እነሆ ጸጋን ከጸባዖት እንድታፈስልን እንለምናሃለን። በዛሬው ዘመን ኖ ከግራም ከቀኝ የሚነፍሱ ብዙ ነገሮች አሉ። የሰውን ልብ የሚያማሉ፣ የሰውን ልብ የሚያታልሉ፣ የሰውን ልብ የሚያሸብሩ ብዙ ነገሮች አሉ። ኖ ከዜና ከቴሌቪዥን ከሬዲዮ ከመጽሔት ከጋዜጣ የተለያዩ ነገሮችን እናነባለንና ያለን እግዚአብሔር ሆይ ሰላምን የሚሰጥ እግዚአብሔር ሆይ የሚያሳርፍ እግዚአብሔር ሆይ የሚያረጋጋ እንዳችን ምንም ነገር የለም። ሁሉም ሽብርን ሁሉም እግዚአብሔር ሆይ ግዚያይ ነገርን ያወራሉ። የዘላለሙን ጌታዬ ሆይ ምግብና ሕይወት ካንተ ዘንድ ይገኛልና እነሆ ይህንን በልተን ደግሞ መቆም እንድንችል ወደ ልጅህም ወደ ጌታ ኢየሱስ ክርስቶስ የመስቀል ፍቅር የምናይበትን መረዳትን መንፈሳዊ ዓይኖችንም እንድትሰጠን እንለምንሃለን። ለዘላለሙ ጠብቀን እግዚአብሔር አምላካችን ሆይ ቤታችንን ቤተሰባችንን ሁሉ እግዚአብሔር ሆይ ግዛው። ባሪያህ ዳዊት ሁልጊዜ ክብርህንና ግርማህን ዘምር ዘንድ በእርጅና የዘመን አትጣለኝ ጉልበቴም ባለቀ ጊዜ አትተወኝ እንዳለ ዛሬም እነሆ እግዚአብሔር አምላካችን ሆይ ቀኒቱ እየገፋች ሰዓቱም ወደፊት እየቆጠረ በሚሄድበት ሁሉ የኛም ጉልበት እንዳይላላ ከናፍርቶቻችን ተሳስተው እግዚአብሔር አምላኬ ለሌላ እንዳይዘምሩ ጉልበታችንም ለሌላ ለዓለም ክብር እንዳንሰጥ እስከ መጨረሻው በቤት ታጸናን ዘንድ እንለምናሃለን። አቤቱ አምላካችን ሆይ ዓይኖቻችን ክብርህን አይተው ዓይኖቻችን ግርማ ሞገስህን አይተው ዛሬ ደግሞ ወደ ግራና ወደ ቀኝ እንዳይመለከቱ ለዘላለሙ በፍቅርህ ገመድ ደግሞ እንድታስረን አቤቱ አምላኬ ካንተም ጋር እንድታጣብቀን እንለምናሃለን። እግዚአብሔር ይህንን ሁሉ ታደርጋለህና ክብር ለስሜ ይሁን። ልመናችንን ስለሰማ እናመሰግናሃለን። ሁሌም ደግሞ ትሰማናለህና ክብር ለስሜ ይሁን። በመድኃኒታችን በጌታችን በቀኝ ባስቀመጥከው በአንድ ልጅ በኢየሱስ ክርስቶስም አሜን።
አድማጮች በትናንትናው ምሽት ክፍለ ጊዜያችን ስለ ሊቀ ካህናቱ መለየት ስለ ካህናት ልብስ ካህናቱና አሮን በመስዋዕቱ ደም ስለመጻታቸውና በመጨረሻም ለአሮንና ለልጆቹ ስለተሰጡት ትእዛዛት አንስተን አንድ በአንድ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ከኦሪት ዘሌዋውያን መጽሐፍ የምዕራፍ 9ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 9ን አውጡ። ከዚያው በዚህ መንፈሳዊ ሙዚቃ አብረን እንቆያለን። የጥናቱ ዋና ርዕስ አሮንና ልጆቹ አገልግሎት እንደጀመሩ እንዲሁም የእግዚአብሔር ክብር ተገለጠ የሚሉት ይሆናሉ። አንድ ጊዜ ርዕሱን እደግምላችኋለሁ። የዚህ ምሽት የጥናታችን ዋና ርዕስ የሚሆነው አሮንና ልጆቹ አገልግሎት መጀመራቸው እንዲሁም የእግዚአብሔር ክብር ተገለጠ የሚሉት ይሆናሉ። አድማጮቼ ይህ ምዕራፍ በጣም አስገራሚ ምዕራፍ ነው። ምክንያቱም አሮንና ልጆቹ ወደ ክህነት አገልግሎት ከመግባታቸው በተጨማሪ ለካህናቱ አገልግሎት የሚሆን ዕለታዊ አገልግሎት ሥርዓት በዝርዝር ያቀርባል። ከታላቁ የማስተሰሪያ ቀን በስተቀር የካህናት አገልግሎትን ዕለታዊ ሥርዓት በተመለከተ በሌሎች የመጽሐፍ ቅዱስ ክፍሎች የተሰጠው ማብራሪያ በጣም አጭር ነው። የካህኑ ክህነት የሚታወቀው ምን ጊዜ ነው ትሉ ይሆናል። አንድ ሰው እስከተቀደሰ ወይም ለክህነት አገልግሎት እስከተሾመ ወይም እስከተጠራ ድረስ ከአሮን የዘር ግንድ መምጣቱ ብቻውን አንድን ሰው ሙሉ ካህን ሊያደርገው አይችልም። እስቲ አሁን የመሾምን ወይም ደግሞ የመቀደስን መሰረታዊ ትርጉም እንመልከት። ለመሾም ወይም ለመቀደስ የተሰጠው የዕብራይስጥ ቃል በቀጥታ ሲተረጎም እጅን መሙላት የሚል ትርጉም ይሰጣል። አስተዋላችሁ? ለመሾም ወይም ለመቀደስ የተሰጠው የዕብራይስጥ ቃል በቀጥታ ትርጉሙ እጅን መሙላት የሚል ይሆናል። ያ ማለት ወደ እግዚአብሔር ስንመጣ ባዶ እጃችንን እንመጣለን ማለት ነው። ይህ መለየት ለሚስዮናዊነት አገልግሎት ለመሄድ ቃል እንደመግባት ወይም ለጌታ አንድን ነገር ለማድረግ እንደመመከር መቆጠር የለበትም። መለየት ወይም መቀደስ ባዶ እጃችንን ወደ እግዚአብሔር መተን ጌታ ሆይ እኔ ምን እንዳደርግ ትፈልጋለህ ብሎ መጠየቅ ነው። እርሱ የመሙላትን ሥራ ይሰራል። ይህ መቀደስ ወይም መለየት ማለት ነው። ብዙ ሰዎች ወገኖች ለጌታ ሥራ ለመለየት ለእግዚአብሔር አንድ ነገር መስጠት አስፈልጊ እንደሆነ አድርገው ያስባሉ። አንዳንድ ሰዎች ደግሞ ራሳቸውን ከሰጡ ለጌታ ሙሉ የሆነውን ጣ እንደሰጡ አድርገው ያስባሉ። ወዳጆች ለርሱ ብዙ እየሰጠን አይደለም ያለነው። እርሱ እኔን ሲያገኘን ያገኘው ነገር ቢኖር ኃጢአተኛነቴን ብቻ ነው። አስተዋላችሁ? እርሱ እያንዳንዳችንን ሲያገኘን ያገኘው ነገር ቢኖር ከኛ ኃጢአተኛነታችንን ብቻ ነው። ሳብቱዋጌንት የተባለው የግሪኩ ብሉይ ኪዳን መጽሐፍ መለየት የሚለውን ቃል ለመግለጽ ቴሎስ ወይም ደግሞ ቴሌስ የሚለውን የግሪክ ቃል ይጠቀማል። ቴሎስ ማለት ፍጻሜ ወይም መጨረሻ ማለት ነው። አስተዋላችሁ? ቴሎስ ማለት ፍጻሜ ወይም መጨረሻ ማለት ነው። ይህም ማለት ዓላማ ማለት ሊሆን ይችላል። ሐሳቡ ሲተረጎም እግዚአብሔር እንድታደርገው የሚፈልገውን ነገር መከናወን ወይም ደግሞ ማከናወን ማለት ነው። ይህንንም ልብ እንድትሉ ፈልጋለሁ። እግዚአብሔር እንድታደርገው የሚፈልገውን ነገር ማከናወን ማለት ነው። በሌላ አነጋገር ደግሞ የተወለድንበትን ዓላማ መፈጸም ማለት ነው። እኛ ደግሞ የተወለድነው የክርስቶስን አካል ሙሉ ለማድረግ ነው። እርሱ ማለትም ክርስቶስ የተወለደውና ወደዚህ ዓለም የመጣው እኛን ወደ ክብሩ ቤት በማግባት የእግዚአብሔርን ፈቃድ ለመፈጸም ነው። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸው ራስ በመከራ ይፈጽም ዘንድ ከርሱ የተነሳ ሁሉ በርሱ ሙሉ ለሆነ ለርሱ ተገብቶታልና ይላል። የዕብራውያን መልእክት ምዕራፍ 2 ቁጥር 10ን ተመልከቱ። ዕብራውያን ምዕራፍ 2 ቁጥር 10ን ልብ ይሏል። ታላችሁ ወገኖቼ ኢየሱስ ተለይቷል፣ ለመለየቱም ዓላማ ነበረው። ዕብራውያን ምዕራፍ 7 ቁጥር 28 ደግሞ እንዲህ ይላል። ዕብራውያን መልእክት ምዕራፍ 7 ቁጥር 28 ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣ የማላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። በዘሌዋውያን ምዕራፍ 9 ትኩረት የተሰጠው ለኢየሱስ አገልግሎት እንጂ ለባሪው አይደለም። እግዚአብሔር የሰጠውን ዓላማ በአገልግሎቱ ፍጹም በሆነ ሁኔታ የፈጸመው ኢየሱስ ክርስቶስ ብቻ ነው። እግዚአብሔር የተመሰገነ ይሁን። የምዕራፉን ጥናት በመስመሩ ለመከታተል እንዲረዳን ወገኖቼ ማውጫውን እንደሚከተለው አቅርቤላችኋለሁና እስቲ ጻፍ ጻፍ አርጓቸው። እንደገና ለማስታወስ ያህል ምዕራፉ የሚናገረው ስለ ካህናት አገልግሎት ነው። አንደኛ፣ አሮን አገልግሎቱን ለመጀመር ይዘጋጃል የሚለውን አብይ ጉዳይ የምንመለከተው ከዘሌዋውያን ምዕራፍ 9 ከቁጥር 1 እስከ 7 ባለው ስፍራ ነው። አሮን አገልግሎቱን ለመጀመር ይዘጋጃል ይላል ከቁጥር 1 እስከ 7። ሁለተኛ፣ አሮን የኃጢአት መስዋዕት ያቀርባል የሚለውን አብይ ጉዳይ ደግሞ የምንመለከተው ከቁጥር 8 እስከ 11 ባለው ስፍራ ነው። አሮን የኃጢአት መስዋዕት ያቀርባል ከቁጥር 8 እስከ 11። ሦስተኛ፣ አሮን የሚቃጠል መስዋዕት ያቀርባል የሚለውን አብይ ጉዳይ የምንመለከተው ከቁጥር 12 እስከ 16 ባለው ስፍራ ነው። ደግምላችኋለሁ፣ አሮን የሚቃጠል መስዋዕት ያቀርባል የሚለውን ከቁጥር 12 እስከ 16 ባለው ስፍራ እናገኛለን። አራተኛ፣ አሮን የእህል ቁርባንንና የደህንነት መስዋዕትን ያቀርባል የሚለውን አብይ ጉዳይ ደግሞ የምናገኘው ከቁጥር 17 እስከ 21 ባለው ስፍራ ነው። አሮን የእህል ቁርባንና የደህንነት መስዋዕትን ያቀርባል የሚለውን ከቁጥር 17 እስከ 21 ባለው ስፍራ እናገኛለን። አምስተኛ፣ አሮን ሕዝቡን ይባርካል፣ የእግዚአብሔር ክብር ደግሞ ይገለጣል የሚለውን የምናገኘው ከቁጥር 22 እስከ 24 ባለው ስፍራ ይሆናል። አሮን ሕዝቡን ይባርካል፣ የእግዚአብሔር ክብር ደግሞ ይገለጣል። ከቁጥር 22 እስከ 24 ባለው ስፍራ እናገኛለን። እስቲ አሁን የመጀመሪያው ርዕሳችን የሆነውን አሮን አገልግሎቱን ለመጀመር ይዘጋጃል የሚለውን እንመልከት። እስቲ ዘሌዋውያን ምዕራፍ 9 ቁጥር 1 እና 2ን ተመልከቱ። አንድ ላይ እናንብብ። በስምንተኛውም ቀን እንዲህ ሆነ፣ ሙሴ አሮንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኃጢአት መሥዋዕት ከመንጋው እንቦሳውን፣ ስለሚቃጠለው መሥዋዕት አውራውን በግ፣ ነውር የሌለባቸውን ወስደህ በእግዚአብሔር ፊት አቅርባቸው ይላል። በዚህ ምዕራፍ ማጤን ያለብን አንድ ነገር ቢኖር የሚደረገው ነገር ሁሉ የሚደረገው ወይም ደግሞ የሚከናወነው በእግዚአብሔር ትእዛዝ መሆኑን ነበር። ካህናቱ የሰባቱን ቀናት አገልግሎቶች አከናውነው ነበር። አሁን ደግሞ በስምንተኛው ቀን ሊቀ ካህን እንደመሆኑ አሮን አገልግሎቱን መጀመር ነበረበት። ስምንተኛው ቀን የሳምንቱ የመጀመሪያ ቀን ነው። ይህ ቀን በአዲስ ኪዳን ጌታ ኢየሱስ ከሞት የተነሳበት ቀን ነው። ጌታ ኢየሱስ ወደ ሊቀ ካህናቱ አገልግሎት የገባው ከሞቱና ከትንሣኤው በኋላ ነበር። ዕብራውያን ምዕራፍ 8 ቁጥር 4 እና ዕብራውያን ምዕራፍ 9 ከቁጥር 10 እስከ 12 እንደሚናገረው የዕብራውያን መልእክት ምዕራፍ 8 ቁጥር 4 እና ምዕራፍ 9 ከቁጥር 10 እስከ 12 እንደሚናገረው ወይም ደግሞ እንደሚገልጸው ክርስቶስ በምድር ላይ ቢቀር ኖሮ ሊቀ ካህን ባልሆነም ነበር። ወደ ሰማይ ካረገ በኋላ ነው በሰማይ ባለችው በእጅ ባልተሰራች ድንኳን ታላቅ ሊቀ ካህን የሆነው። እርሱ ወደ ቅድስት ስፍራ የገባው በደሙ ነበር። ሊቀ ካህን እንደመሆኑ አሮን በሳምንቱ የመጀመሪያ ቀን ለአገልግሎት ሲገባ አራቱ ልጆቹ ምስክሮች ሊሆኑ በዚያ ይገኙ ነበር። እንደዚያውም የክርስቶስን ሞትና ትንሣኤ እርግጠኛነት የሚመሰክሩ አራት ወንጌሎች አሉ። ዛሬ ፍጹምና ሙሉ የሆነ ሊቀ ካህን ደግሞ አለን። ዕብራውያን ምዕራፍ 5 ከቁጥር 9 እስከ 10 እንዲህ ይላል። የዕብራውያን መልእክት ምዕራፍ 5 ከቁጥር 9 እስከ 10 ያለውን ተመልከቱ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። እርሱን ስለምናምነውና በርሱ ስለምንታመን እንታዘዘዋለን። ፈቃዱንም ለማድረግ ስንተጋ እንታዘዘዋለን። ወዳጆቼ ሆይ ይህ መቀደስ ወይም መለየት ነው። ወደ እርሱ ባዶ እጃችንን እንመጣለን። ባዶ እጃችንን ዘርግተን ክርስቶስ እንዲሞላን እንጠይቀዋለን። አሮን ወገኖቼ ታላቁ ሊቀ ካህናችን አልነበረም። ይህን ልብ እንድትሉ ፈልጋለሁ። ምክንያቱም ደካማ ስለነበር ለራሱ የኃጢአት መሥዋዕት ማቅረብ ነበረበትና። ሊቀ ካህኑ በታላላቅ የሃይማኖት በዓላት ሁሉ ለራሱ መሥዋዕት ያቀርብ ነበር። በዚህም የብሉይ ኪዳን ሊቀ ካህናት ክርስቶስ እንዳልሆነ፣ ነገር ግን በኋላ ሊመጣ ያለውን ታላቅ ሊቀ ካህናት አመልካች እንደነበር ያሳያል። ዕብራውያን ምዕራፍ 7 ቁጥር 27 የዕብራውያን መልእክት ምዕራፍ 7 ቁጥር 27 የብሉይ ኪዳን ሊቀ ካህናትንና ክርስቶስን በማነጻጸር እንዲህ ይላል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ለዛሬው እግዚአብሔርን አብዝተን እናመሰግናለን። በመቀጠል ደግሞ ኮሪዝ ዘሌዋውያን ምዕራፍ 9 ከቁጥር 3 እስከ 4 ያለውን አንድ ላይ እናነባለን። የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኃጢአት መስዋዕት አውራ ፍየልን ለሚቃጠልም መስዋዕት ነውር የሌለባቸውን አንድ አመት የሆናቸውንም ቦሳና ጠቦትን ለደህንነትም መስዋዕት በሬንና አውራን በግ በዘይትም የተለወሰ የእህልን ቁርባን በእግዚአብሔር ፊት ይሰው ዘንድ ውሰዱ ብለህ ንገራቸው ይላል። እዚህ ላይ ህዝቡ ከበደል መስዋዕት በስተቀር ሁሉን አይነት መስዋዕቶች እንዲያቀርቡ እንዲያዛቸው አሮን ራሱ በሙሴ ታዟል። የበደል መስዋዕትን እንዲያቀርቡ ለምን እንዳልታዘዙ ግልጽ አይደለም። ምናልባትም በመጀመሪያ የህይወታቸው ጉዞ የበደል ኃጢአት እንብዛም የማይታይም ይሆናል። ለኃጢአት መስዋዕት አውራ ፍየልን መሰዋት ነበረባቸው። ለሚቃጠል መስዋዕት ደግሞ እንቦሳንና ጠቦትን ባንድ ላይ ማቅረብ ነበረባቸው። እንደዚያ ሁሉ ለደህንነት መስዋዕት በሬንና አውራ በግን ማቅረብ ነበረባቸው። እናም የእህል ቁርባን እንደ ተለመደው ይቀርባል። በዚያን ቀን የእግዚአብሔር ክብር እንደሚገለጥላቸው ተነግሯቸዋል። ይህ ሊያሳየን የሚፈልገው ነገር ቢኖር በክርስቶስ ወይም ደግሞ ክርስቶስ በአብ ቀኝ በተቀመጠው በታላቁ ሊቀ ካህናችን በኩል ወደ አብ መድረስ እንዳለን ነው። አስተዋላችሁ? በክርስቶስ በአብ ቀኝ በተቀመጠው በታላቁ ሊቀ ካህናችን በኩል ወደ አብ መድረስ እንዳለብን ነው። ሙሴ የሚያዘዛቸውን ወደ መገናኛው ድንኳን ደጃፍ አመጡ። ማኅበሩንም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበ የኃጢአትህን መሥዋዕትና የሚቃጠለውን መሥዋዕትን ሰዋ፣ ለራስህና ለሕዝቡም አስተሰሪ። እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተሰረይላቸውም አለ። ዘሌዋውያን ምዕራፍ 9 ከቁጥር 5 እስከ 7 ያለውን ይመለከቷል። ሕዝቡም ሙሴ ያዘዛቸውን ትእዛዝ ሲያደርጉ እንመለከታለን ወገኖቼ። ሙሴም የእግዚአብሔር ክብር እንደሚገለጥላቸው ያረጋግጥላቸዋል። በመቀጠል ደግሞ ሁለተኛው የሆነውን ርዕሳችንን አሮን የኃጢአት መሥዋዕትን ያቀርባል የሚለውን እንመለከታለን። እስቲ ዘሌዋውያን ምዕራፍ 9 ከቁጥር 8 እስከ 11 ያለውን ተመልከቱ። ዘሌዋውያን 9 ከቁጥር 8 እስከ 11 አሮንም ወደ መሠዊያው ቀርቦ ስለ ራሱ ኃጢአት መሥዋዕት የሆነውን እንቦሳ አረደ። የአሮንም ልጆች ደሙን አቀረቡለት። ጣቱንም በደሙ ውስጥ ነክሮ የመሠዊያውን ቀንዶች አስነካ። ደሙንም ከመሠዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኃጢአቱ መሥዋዕት ስቡንና ኩላሊቶቹን የጉበቱንም መረብ በመሠዊያው ላይ አቃጠለ። ሥጋውንና ቁርበቱንም ከሰፈሩ ውጪ በሳት አቃጠለ ይላል። በእነዚህ ቁጥሮች አሮን የኃጢአትን መሥዋዕት ሥርዓት መፈጸሙን በዝርዝር ይገልጻሉ። የኃጢአት መሥዋዕት በቅድሚያ ይቀርባል። መሥዋዕቶች በመጀመሪያ በሚቀርቡበት ጊዜ የሚቃጠል መሥዋዕት በቅድሚያ ሲቀርብ፣ የኃጢአት መሥዋዕት ግን በኋላ ይከተል ነበር። ታያላችሁ፣ መሥዋዕቶች በመጀመሪያ በእግዚአብሔር እይታ መሠረት ይቀርባሉ። ግን አሁን እኛ እግዚአብሔርን በሰው እይታ እንቀርበዋለን። ሰው ወደ እግዚአብሔር እንደ ኃጢአተኛ ይመጣል። ወዳጄ ሆይ እኔና አንተ እግዚአብሔርን እንደ ኃጢአተኛ እንቀርበዋለን። የኃጢአት ጥያቄ ከሁሉ አስቀድሞ መፍትሄ ማግኘት አለበት። ሐዋርያ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 7 እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 7ን ልብ ይሏል። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችንን ስርየት ነው ይላል። እግዚአብሔር የተመሰገነ ይሁን።
በጌታ የተወደድክ ወንድማችን በየነ ማቴዎስ ካለታ ወንዶ የጻፍክልን ደብዳቤ ደርሶናል። ውድ ወንድማችን በየነ ማቴዎስ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛልህ ይጨመርልህ እያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። አዎ፣ የዘወትር አድማጫችን እንደሆንክ በደብዳቤ ውስጥ ገልጠህ ጽፈህልናል። አሁንም የጻፍክልን ደብዳቤና የማበረታቻ ቃላቶች ሁሉ እጅግ ደስ ይላሉ ይባርካሉ። በእግዚአብሔር ቤት ውስጥ ደፋ ቀና ስትል እንደነበረ እግዚአብሔርንም ስታገለግል እንደነበረ ቤትም ቤተሰብህም ደግሞ የእግዚአብሔር ቤት ሆኖ እንደነበረ ነገር ግን በማይታወቅ ሁኔታ ዛሬ ያለህበትን ሁኔታ ደግሞ ገላልጠ ጽፈህልናል። እግዚአብሔር ደግሞ የቀድሞ ውበትን በቦታው መልሶ ለመተካት ከምድረ በዳ የወጣች ጽጌረዳ ለማድረግ እግዚአብሔርን ምን ይታክተዋል? ምን ይችግረዋል? ወንድማችን በየነ አዎ ከምድረ በዳ እግዚአብሔር ለምላሜን ማውጣት እንደሚችል ፈጽሞት ተዘንጋ። የተበታተነ ህይወትን ጠጋግኖ እግዚአብሔር ደግሞ ፍሬ እንደሚያፈራ እንዲያደርግ መንፈሳዊ መናውንና መንፈሳዊ ምግቡንም ከጸባወቱ በእናንተ ላይ እንደሚያፈስ እኔ አበባ አምናለሁ። ዘወትር ደግሞ በጸሎታችን እናስባለን። አንተም ደግሞ በኢየሱስ ክርስቶስ የመስቀል እግር ስር ቁጭ ብለህ ወደ እግዚአብሔር መጸለይን አትርሳ። እግዚአብሔር ይህንን ሁሉ ያደረገበት ምክንያት አለው። እግዚአብሔር ደግሞ እንደገና ሊያድስ ሊሰራ ሲፈልግ ሁኔታዎችን መቀያየር ያውቅበታል። እግዚአብሔር ጊዜ አረጅበትም። እግዚአብሔር ሁሌም እግዚአብሔር ነው። ስለዚህ ትላንትና የለመድከውን ትላንትና ደግሞ የተለማመድከውን ትላንትና የበላህበትን እጅ ዛሬም ደግሞ ተጠባበቅ። እግዚአብሔር በባርኮቱ በብዙ በባለጠግነቱ ደግሞ እንደሚጎበኛችሁ እኔ አምናለሁ። የደረስክበትን ሁኔታ ደግሞ በቅርብ ገልጸ ጻፍልን። እግዚአብሔር በእውነት የፈራረሰውን ነገር እንደገና ማቆምን ያውቅበታልና ሁሌም በእግዚአብሔር ፊት አስባችኋለሁ። እግዚአብሔር ይህንን ቤተሰብ ያንተን ቤተሰብ እንደሚባርክ አምናለሁ። ጌታ ይባርካችሁ። ወንድም በየነ በእግዚአብሔር ጽና፣ በእርሱ ፊት ደግሞ ሁሌም ተመላለስ። ጠላት የጉልበትህን መላላት አይቶ ጠላት የጉልበትህን መድከም አይቶ ምናልባት ሰልፉን ባንተ ላይ እንዳስከትት እኔ አበቃልኝ ወየው ጠፍቻለሁ የሚለውን ቋንቋ በፊቱ እንዳትናገር በእግዚአብሔር ፊት ግን የዝማሬ አንደበት እንዲኖር ይሆን ዘንድ አሳስባለሁ። በሁሉም ረገድ ይህን በተመለከተ ደብዳቤ እንልክልሃለንና በፖስታ ቤት በኩል ባድራሻ ተጠባበቅ። እግዚአብሔር ሁላችሁንም ይባርካችሁ። ቤተሰባችሁ በጥንቱ ስፍራ ተመልሶ ደግሞ የልልታና የዝማሬ ስፍራ እንደሚሆን እኔ አምናለሁ። ጌታ አብዝቶ ይባርካችሁ።
ተጓዥ ወንድሜ ሆይ በርታ፣ አለልህ እኮ ጌታ። ተጓዥ ወንድሜ ሆይ በርታ፣ አለልህ እኮ ጌታ። በመውደቅ በመነሳት ታያለ አምላክህን ፊት። ጌታ ሰላምን ያብዛል፣ በመንገዱም ኃይሉን ይስጥ። ተጓዥ ወንድሜ ሆይ በርታ፣